Voice of America. ለጥያቄው መልስ የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ነው። በአሜሪካ ድምጽ ራዲዮ ጣቢያ ቀርበው አዘጋጅና አቅራቢዋ ትዝታ በላቸው ነች። ከተሳታፊ ጥያቄ እንነሳ።
ጤና ይስጥልኝ። ሀገሪቱ ስለተፈጠረው ችግር መንግስት መፍትሄ ብሎ ያስቀመጠው በጥልቅ መታደስና የአስቸኳይ ጊዜ አዋጅን ነው። የኔ ጥያቄ አንደኛ፣ ጥልቅ ታድሶ የተባለው ብዙ ሰዎች እንደሚሉት እያየን ያለ ነው። አሁን መንግስት እያደረገ ያለው ቅብ ወይም የሜካፕ ለውጥ ነው። የህዝቡ ፍላጎት መሰረታዊ የሆነ የህግና የመርህ ለውጥ፣ ይህ እየሆነ አይደለም። እርስዎ ምን ይላሉ? ሁለተኛው ጥያቄ አሁን ተቃውሞ የበረደ የመሰለው መንግስት በጉልበት አፍኖት እንጂ የህዝቡ ጥያቄ ስለተመለሰ አይደለም የሚሉ አሉ። ለዚህም ማሳያ ከ11,000 ሰዎች በላይ ታስተዋል። በእርሶ እይታ የህዝቡ ጥያቄ በዚህ አካሄድ ለዘለቄታ ይፈታል ብለው ያምናሉ? የአስቸኳይ ጊዜ አዋጁ ቢነሳ የህዝቡ ተቃውሞ ዳግም ላለመፈንዳቱ ምንድን ነው አስ አመሰግናለሁ። ዳኜ ይባላለሁ፣ ከሲያትል ነው የምደውለው።
እሺ፣ ከአቶ ዳኜ ጥያቄ ጋር ላያይዝም ወደው 11,000 በላይ ወይንም 11,600 እንደዚህ የታሰረ ተብሎ ከተነገረ አንድ 3 ሳምንት ወር ገደማ ሊሆነው ነው። ትክክለኛ ቁጥር ካለዎት በዚህ ባስቸኳይ ጊዜ አዋጁ የታሰረ ህዝብ ቁጥር ስንት እንደሆነ እሱንም አክለው የአቶ ዳኘን ጥያቄ ቢመልሱልን።
አመሰግናለሁ። የህዝብ ጥያቄ በአስቸኳይ ጊዜ ለመፍታት አይደለም መንግስት ያደረገው። የአስቸኳይ ጊዜ አዋጁ የራሱ ምክንያት እንዳለው ጥያቄው እያነሱ ከተዳኘ ሌሎችም ሰዎች መረዳት የሚያስፈልግ ይመስለኛል። የአስቸኳይ ጊዜ አዋጁ ምክንያቶቹ ግልጽ ናቸው። ለዜጎቻችን ጥበቃ ለማድረግ፣ ለኢንቨስተሮችም ለሌሎችም የት ሀገር የሚሆኑ ዜጎቻችን የሚሆኑ ጥበቃ ለማድረግ ነው። እንግዲህ ይሄ ደግሞ ህገ መንግስታዊ እንደሆነ ተገልጾ ነበረ። ወደ ታድሶ በምንመጣበት ጊዜ ይሄ የመጀመሪያው አይደለም። ለጊዜው ጥያቄ ትክክለኛ ምላሽ ለመስጠት መንግስት ራሱን በመፈተሽ ለህዝብ ጥቅም ለህዝብ አገልግሎት ቅድሚያ ለመስጠት የወሰደው በጣም ሊበረታታና ሊመሰገን የሚገባ እርምጃ እንደሆነ ነው የምንረዳው። ውጤቱም ደግሞ ቆይቴ ነው የምናየው። አሁን ሰዎችን ቦታ ማስያዝ ማለት ትልቅ ግምት ሊሰጠው ይገባል። ምክንያቱም አሰራሩንም ቢሆን የሚቀይሩት ሰዎች ናቸው። ለህዝብ ጥቅም ቅድሚያ እንዲሰጥ የሚያደርጉም ውጤታማ አገልግሎትን እንዲያገኙ የሚያደርጉም ሰዎች መሪዎች እንደሆኑ ነው የሚታወቀው ማለት ነው። ስለዚህ ይሄ መንግስት አምነውበት ይህን እያደረገ ያለው ሜካፕ ነው ማለት እንግዲህ ሰዎች የራሳቸው አመለካከት ሊኖራቸው ይችላል። ነገር ግን ደግሞ ህይወቱን እየኖሩ ያሉትና ለወደፊት ውጤቱን የሚያዩት የኢትዮጵያ ዜጎች ምስክር ይሆናሉ ብለን ነው የምንጠብቀው ማለት ነው። ተቃውሞ የበረደው ለአስቸኳይ ጊዜ አዋጁ አይደለም። ይሄ ዛሬ የምናየው ሰላም እኮ አንዳንድ ሰዎች እንደሚያስቡት የጸጥታ አካሉ ያመጣው ነው ብለህ መደምደም የለብንም። ሰላሙን የሚያስከብረው ዜጎቻችን ናቸው። ምክንያቱም ከሰላሙ ተጠቃሚ እንደሚሆኑ ያውቃሉና ካለንበት ችግር ድህነት ልንወጣ የምንችለው ሰላም ሲኖር እንደሆነ ህዝባችን ጠንቅቆ ያውቃል ማለት ነው። ስለዚህ ይሄ ከአስቸኳይ ጊዜ አዋጅ ጋር ብቻ ማያያዝ ተገቢ አይመስለኝም እና ቆይተን የምናየው ይሆናል። ከአስቸኳይ ጊዜ አዋጅ በኋላ ምን ይፈጠራል ለምለው እኛ ራዕይ ያለን ዜጎቻችን በተቀመጠው የልማት አቅጣጫ እቅድ ላይ በመረባረብ እያንዳንዱ ሰው የራሱን ህይወት ይቀይራል፣ ወደ ተሻለ ደረጃ ይደርሳሉ፣ ሀገራቸውንም ደግሞ አንድ ላይ በመሆን ይጠብቃሉ። የተሻለ ነገር ነው የምንጠብቀው ማለት ነው። ከዛ በኋላ ምን ይጠበቃል ለምባል ወጣቶቻችን ከማይጠቅማቸው እንዲሁ እንደ ክረምት ጎርፍ እንደሞላ ውሃ እንደምደፈርስ ጥራት ከሌላቸው ጃም ከምንላቸው መረጃዎች ራሳቸውን ጠብቆ የሚጠቅማቸውን መረጃ በመጠቀም ራሳቸውን እንዲለውጡ መንግስትም ይደግፋቸዋል፣ እነሱም ደግሞ የራሳቸውን ችግር በራሳቸው ይፈታሉ ብለን ነው የምንጠብቀው ማለት ነው። ቁጥሮቹን በተመለከተ ከ11,000 በላይ የሚሆኑ ሰዎች ቁጥጥር ስር እንደዋሉ የገለጸው ኮማንድ ፖስቱ ነው። ነገር ግን በዛን ጊዜ ከነዚህ ሰዎች ውስጥ የተወሰኑ ሰዎች ትምህርት ወስዶ ሌሎቹ ደግሞ ተጠያቂ መሆን ያለባቸውም እንደዚሁ ተጠያቂ እንደሚሆኑ የገለጸበት ሁኔታ አለ። ዛሬ ላይ ሆነን በምናይበት ጊዜ ይሄ 11,000 እስር ቤት አለ ማለት አይደለም። ጊዜያቸውን ወይ እንዲሁም ተጠይቆ ምናልባት የተያዙበትም መረጃውም ያኔ በስተትም ሊሆን ይችላል። በቂ መረጃ ሳያገኙም ሊሆን ይችላል። ወዲያውኑ የተለቀቁ ሰዎች ይኖራሉ ማለት ነው። ይሄንን በተመለከተ ትክክለኛ መረጃ ምን ያህሉ ተለቀዋል፣ ምን ያህሉ አሁንም ቁጥጥር ስር ናቸው የሚለውን ኮማንድ ፖስቱ የሚሰጠን መረጃ ነው። ነገር ግን ቁጥሩን መግለጽ በዚህ ሰዓት ባልችልም የተለቀቁ ሰዎች እንዳሉና ክስ የሚቀርቡባቸውም ሰዎች እንዳሉ ግን መረዳት ያስፈልጋል ማለት ነው።
ወደ ቀጣይ ጥያቄ ከመሄዳችን በፊት አሁን ስለታሰሩት ሰዎች ሲገልጹ በተለይ በኦሮሚያ ክልል ወጣቶች በታሰሩ ጊዜ አገር ውስጥ ያለ ሚዲያ ይሄን የሰልፋቸውን ሁኔታ ተቃውሟቸውን ያካሄዱበት የነበረውን ሁኔታ ያሳይ እንደሆነ በትክክል አይታወቅም። ነገር ግን ወጣቶቹ ፍጹም ሰላማዊ በሆነ መንገድ መፈናቀልን በተለይም ደግሞ የኦሮሚያ ክልል በአዲስ አበባ ላይ አለው የሚሉት ልዩ ጥቅም ለማስከበር እንዲሁም በአካባቢያቸው ወላጆቻቸው እንዳይፈናቀሉ አላግባብ በባለ ሀብቶች መሬቶቻቸው እንዳይወሰዱባቸው ሰላማዊ ተቃውሞ ነበር ሲያደርጉ የነበረው። የሰብአዊ መብት ድርጅቶች እንደሚሉት ለሰላማዊ ተቃውሞ መንግስት አወንታዊ መልስ ስላልሰጣቸው ወደኋላ ወደ አመጽ ተለውጧል ጉዳዩ። እና አሁንም ጠያቂያችን የሚያቀርቡት ጥያቄ ምንድነው? መንግስት ተሐድሶ ያደረኩ ነው ይላል አስሮ ትምርት ያስተማራቸው ነው። የትምርቱን ይዘት እርሶ የሚያቁ ከሆነ ሊገልጹልን ይችላሉ። ግን መሰረታዊ የሆኑ ጥያቄዎች አሉ ያልተመለሱ። እነዚህ መሰረታዊ ጥያቄዎች እስካልተመለሱ ድረስ በኦሮሚያም ሆነ በአማራ ክልል የህዝቡ ጥያቄ ቋሚ ይሆናል የሚል ነው የአድማጫችን አመለካከት።
በመጀመሪያ ደረጃ ፍጹም ሰላማዊ የነበረ ሰልፍ የሚባለው ኳሊፋይድ መሆን ያለበት ይመስለኛል። በትክክለኛ አገላለጹ መቀረብ አለበት። ሰላማዊ የነበረ ሰልፍ እንዳለ ሁሉ ሰላማዊ ያልሆነ
እጃቸውን ዓለም ዶክተር ነገሪ ሌንጮ ዓለም እንዳየው በዓለም ሚዲያ አሁን እርሶም እኮ እንደሚያውቁት እርሶ የመገናኛ ብዙሃን ሰው እንደመሆኑ አሁን በተለያዩ የመገናኛ ብዙሃን እዛ ኢትዮጵያ ውስጥ ከቅጽበት የተደረገው በዓለም ይሰራጫል። ወጣቶቹ እጆቻቸውን ሰላማዊ ነኝ በሚል ምልክት እጆቻቸውን ምንም አልያዝኩም እኔ ምንም አልያዝኩም ባዶ እጄ ነኝ የኢትዮጵያን ወታደር እየተጋፈጥኩ ያለሁት በማለት እጆቻቸውን አናቶቻቸው ላይ አርገው ነበር ሰልፍ ይወጡ የነበረው። አዲስ አበባም ታይቷል ይሄ። እሱን ነው ሰላማዊ የሚሉት የሰብአዊ መብት ድርጅቶች።
ያልኩሽ እኮ ሰላማዊ ሰልፍ የሚባለው ሰላማዊ የሆነም እንዳለ ሁሉ ሰላማዊ ባልሆነ ሁኔታ የተካሄዱ ሰልፎችም እንዳሉ መረዳት ያስፈልጋል። እንዲሁ መደምደሚያ ላይ መድረስ ትክክል አይደለም። ምክንያቱም ዜጎቻችን እኮ ይሄንን ያውቃሉ። በመጀመሪያ ደረጃ ሰላማዊ ሰልፍ የዜጎቻችን መብት ነው፣ ይሄ ህገ መንግስታዊ መብት ነው። ነገር ግን ሰላማዊ ሰልፍ ለመውጣት ደግሞ ቅድመ ሁኔታዎች እንዳሉ በየጊዜው ሲገለጽ ነበር። ሰላማዊ ሰልፍ አንዳንድ ጊዜ በተለያዩ ምክንያቶች የሚገደብበት ሁኔታዎች እንደነበሩ እናውቃለን። ያም ደግሞ የዜጎችን ጥቅም ለማስቀደም እንደሆነ በተደጋጋሚ ሲገለጽ ነበር። አሁን ታሪክ መተንተን ሳይሆን ይሄ እንዴት ነው የሚታየው? በዚህ ምክንያት የተጎዱ ሰዎች በትክክል የኃይል እርምጃ መወሰድ ነበረበት ወይ? የኃይል እርምጃ የተወሰደበት ሁኔታ እንደምታውቀው እኮ እኔም በሚዲያ ያየሁበት ሁኔታ አለ፣ በውጭም በሀገር ውስጥም። ይህን ኢትዮጵያን ይወክላል ብለን ኮርትን የምናይበት ወይ ደግሞ የምንገልጽበት ሁኔታ ወይ ሞራል የለም። ምንለው እነዚህ ተወሰዱ የሚባሉ እርምጃዎች መሰረት የሆኑት ምንድን ናቸው? ፕሮቮኬሽን አለ ወይ? ሰላማዊ ሰልፍ በወጡት ወጣቶችና በፖሊሱ መካከል ያለው አመለካከት ውስጥ በኢትዮጵያ ውስጥ ለፖሊስ ያለን አመለካከት፣ ወጣቶቻችን ያላቸው አመለካከት ምን ይመስላል? በትክክል መገለጽ አለበት። ምክንያት የሆኑ ነገሮች የሉም ወይ? ተከልክሏል የተባለ ሰልፍ በሚወጣበት ጊዜ ኃላፊነታቸውን ለመወጣት ትዕዛዝ የሰጣቸው ሰዎች ሲጋጩ እናያለን። ለዚህ መሰረት የሆኑ ጉዳዮች ከመሰረቱ መፈታት እንዳለባቸው መንግስትም ያምናል። ምክንያቱም ችግሮች በመንገድ ላይ በመውጣት ብቻ አይደለም የሚፈቱት ማለት ነው። የኦሮሚያም ሆነ የአማራ ወጣቶች የሌሎች ክልል ወጣቶችም መብታቸውን ለማስከበር በሚጠይቁበት ጊዜ ለምን ጠየቃቸው ብሎ የኃይል እርምጃ እንዲወሰድባቸው መንግስት አያበረታታም። የመንግስት አቋምም እንዳልሆነ የመታወቅ አለበት። ምክንያቱም ይሄ ራሱ የመጠየቅን ባህል ጠይቆም ደግሞ ምላሽ የማግኘትን ባህል ያመጣው ህገ መንግስቱ ነው፣ እኔ እንደሚገባኝ ማለት ነው። ዲሞክራሲያዊ ስርዓት ደግሞ ሰዎች ጥያቄ ካላቸው በሰላማዊ መንገድ ጠይቆ ምላሽ ማግኘት አለባቸው ብሎ ያምናል። በአያያዝ ውስጥ የሚከሰቱ ስህተቶችን መንግስት በሂደት አይቶ እያረመ እንደሆነ መታወቅ አለበት ማለት ነው። እንዲሁ ያኔ በነበረ ግርግር ምክንያት የተፈጠሩ ችግሮች ለዘላቂነት ይቀጥላሉ ብለን መደምደም ማስፈልጋት ስላልሆነ ከአስቸኳይ ጊዜ አዋጁም በኋላ ስጋት ይኖራል ብሎ ማየት አስፈላጊ አይደለም። መንግስት እርምጃ እየወሰደ ነው። ጥያቄዎቹ ስለተነሱም ብቻ አይደለም። መንግስት ኃላፊነቱን አውቆ አሁን የመጣው መታደስ እኮ በፊት የነበሩ ችግሮች አሁን የተነሱ ጥያቄዎችም ጭምር ምላሽ ማግኘት እንዳለባቸው መንግስት እኮ ያውቃል። በሂደት ወጣቶቹም በትክክለኛ መንገድ ዲሞክራሲያዊ በሆነ መንገድ ለወደፊትም እኮ የምታፈሩበት ምክንያት የለም እኮ ዲሞክራሲያዊ በሆነ የዲሞክራሲን ባህል ተላብሶ ማንም ሰው ጥያቄ መጠየቅ ይችላል። ነገር ግን የምንጠይቀውን ጥያቄ እንዴት እንጠይቃለን የሚለው አሁንም ትኩረት ሊሰጠው ይገባል ማለት ነው። በኃይል መመለስ ወይ ደግሞ በኃይል መብታችንን ለማስከበር ዲሞክራሲ ባህል አይፈቅድልንም። እሱ ሌላ ነገር ነው ማለት ነው። ሰላማዊነቱን ጠብቆ ለሚቀርብ ጥያቄ ሰላማዊ ምላሽ እንደምሰጠው አምንበታለሁ። ይሄንን ያው
ኮሚቴ ለምናየው ይሆናል ማለት ነው። ዶክተር ለገሪ ሬንጮ፣ መቼም ይሄ ግልጽ ነው። ዲሞክራሲ ባንድ ሀገር ሊሰርጽና ሊያድግ የሚችለው ሁሉም ለዲሞክራሲ ተገዢ ሲሆን ነው። ለማንኛውም ወደሚከተለው ጥያቄ እንሂድ። ይቅርታ።
አው ልክ ነሽ እንዳልሽው እኮ ለማንኛውም ሲባል የመንግስት ኃላፊዎችም ተገዢ መሆን አለባቸው ለዲሞክራሲ ባህል ማለት ነው። ዲሞክራሲ ተጠያቂነትን ቅድሚያ ይሰጣል ማለት ነው። የህግ በላይነትን ቅድሚያ ይሰጣል። የመንግስት ኃላፊዎችም ይሆኑ የጸጥታ አካላቱም ይሆኑ ከዚህ ውጭ ሊሆኑ አይችሉም ማለት ነው። የሚደረገው ሁሉ ምክንያት እንዳለውና እንደ መንግስት ደግሞ አካል ጉዳት እንዲደርስባቸው ወጣቶቻችን ላይ፣ ዜጎቻችን ላይ ህይወት ላይ ወይ ደግሞ የሞት ጉዳት እንዲደርስ ተፈልጎ ይደረጋል የሚል እምነት የለንም። የተከሰቱ ስህተቶች ደግሞ ኃላፊነቱ መውሰድ ያለበት አካል ኃላፊነቱን የሚወስድበት ሁኔታ እንዳለ ለማንም ግልጽ እንደሆነ መታወቅ አለበት። ለተፈጠሩ ስህተቶች ደግሞ መንግስት በተለያዩ ጊዜ ይቅርታ እንደጠየቀና ለወደፊት እንደዚህ አይነት ሁኔታዎች እንዳይፈጠሩም እንደሚሰራ የተገለጸ ስለሆነ እንግዲህ ዲሞክራሲ በአንድ አካል ብቻ አይደለም። የዲሞክራሲ ባህል የሚያብበው ከህዝቡም የሚጠበቅ አለ፣ ከኃላፊዎችም የሚጠበቅ ስላለ እንዳልሽው ነው ማለት ነው።
ስልክ የደወሉልን ጥያቄ አለ። የእሳቸውን ጥያቄ ላሰማ።
ጥሩ።
ሄሎ፣ ጤና ይስጥልኝ። አቤት፣ ይጠይቁ። የኔ ወንድም ስሞን ማልበል?
አይ ስሜው ለጊዜ ቆይ፣ ምክንያቱም ያለው ሁኔታ ጋር ተያይዞ ሲሚን ነገር ወደ አደጋ ስለሚያቃልድ ማለት ነው።
እሺ እሺ፣ ይቅርታ። እሺ ይጠይቁ ጥያቄውን።
እና እኔ ከኮንሶ ነው የሚደውለው። እና እንግዲህ የነገሩ የኮንሶ ነገር በጣም ቴቶች ልነት ላይ ሆኗል። ምክንያቱም በሰራዊትና በልዩ ኃይል በደቡብ ልዩ ኃይል አሁን ህዝብ ላይ እየተወሰደ ያለው እርምጃ ትንሽ በጣም ይገብዳል። እና ትግል ላይ ሪፖርት የሚደረገው ትንሽ የሰው ልጆች መሆናችን ትንሽ ይገብዳል። ምክንያቱም ሰው ህዝብ ላይ የወፍጮና የውሃ አገልግሎቶች መስጋትና ህዝብን ማሳመን ማለት ይሄ ዲሞክራሲ ውስጥ ያለ ነገሮች ህጎች አይመስለኝም። ምክንያቱም ህዝብ እንዴት ወፍጮ ቤት ተሰኩበት እንዴት ውሃ ተሰግዶበት እና እንዴት ይሄ ነገር ህዝብ ማሳመን ማለት ይሄ መልካም አስተዳደር ምታሉ ነገር ገስ ጋር ኮንቨርስ እናደርገ በጣም ይገብዳል። እና እስኪ ወይ ለፌዴራል መንግስት ኢትዮጵያ ውስጥ የለምን ወይ ለምንድን ነው ክልልተኛ ቡድን የሚያስገባው? እና ይሄ ጉዳይ የሚጣራ አጣርቶ በትክክል የሚረዳ ማለት ነው። እና እዛ ላይ ያለው በጣም አስኪ ነገር ነው። ምክንያቱም ውፍጮች አሁን ተሰልቶ ህዋች ተሰልቶ ህዝቡ በኪታር ጫካ ውስጥ በሰራዊት እንዲወጣና እንዲታመንና ጥያቄው እንዲተው ማለት ነው። ምክንያቱም ይሄ ስለሚሰልጥ አደራ አደራ የሚለው እኔ ፌደራል መንግስት ይሄ ጣልቃ ገብቶ ይሄ ነገሮችን ቢፈታና የችግሩ መሰረት አይቶ ቢፈታ አሪፍ ነው። እና ክልሉ የማስተላልፈው በተለይ የቃል አካባቢዋ በጣም የሚታስተላልፈው ትንሽ ያስለቅሰኛል። ከመጀመሪያ ጀምሮ እስከ መጨረሻ የምንከታተለው እና የሚታስተላልፈው ትንሽ ከሰው ሂድ ነው ውጭ ነው። ምክንያቱም አንድ ቀን በጣም ምንም የሌለበት ቦታ ላይ 43 ጠብሎች ላይ ውይይት እየተደረገ አለች እና በጣም አስገረመኝ። እኔ ባለሁበት ቦታ ላይ ማለት እና የሰው ህሊና በላይ ስለሆነ ቢያስቡ አሪፍ ነው። እና ይሄ ነው ጥያቄ።
እሺ፣ በጣም ነው የማመሰግነው አድማጭ። እነሆ ዶክተር ነገሪ ሌንጮ ይሰማሉ። በኢሜይልም የመጣልን አለ። ዶክተር ነገሪ፣ የኮንሶ ጉዳይ በጣም አሳሳቢ ነው የሚሉ በርካታ ሰዎች ኢሜይል አድርሰውናል። የኮንሶ ህዝብ ስቃይ ወደ መላው ኢትዮጵያ ጆሮ አድርሱልን የሚል ኢሜል ነው። በኮንሶ ገጠራማው ክፍሎች መሰረታዊ ነገሮች ማለትም የውሃ ጉድጓዶችና ወፍጮችን ባህላዊ ድንጋይን ጨምሮ ህዝቡ እንዳይገለገልበት ተደርጓል በዛ አካባቢ ያሉ ሹማምንት የፌደራል መንግስት የኮንሶን ህዝብ ስቃይ ለምንድነው በዝምታ የሚመለከተው? ህዝቡ ማረስ ካልቻለ ታጣቂዎችን ፈርቶ ቤተሰቡን ይዞ ጫካ ከገባ ይሄው ወደ 60 ቀን ነው። ሴቶች ይደፈራሉ፣ ልጃገረዶች ይደፈራሉ። እና እንዴት መኖር ይቻላል የሚል አቶ ታደለ ኦቶማሎም እንዲሁ ኢሜል አድርሰውናልና የምንሰማው ነገር ሁሉ ለጆሮ የሚከብድ ነው። እስቲ መልሶን ይስጡን።
ጥሩ። እንግዲህ ኮንሶ አካባቢ የተለያዩ ጥያቄዎች እንደነበሩና በተለይም ደግሞ ጥያቄው ከማንነት ጋር የተያያዘ ሳይሆን ዞን ለመሆን የተወሰኑ የኮሚቴ አባላት ጥያቄ እንዳቀረቡ መረጃ አለን። ከዚህ ጋር በተያያዘ እንግዲህ ችግሮች እንደተፈጠሩና አንዳንድ ንብረት ላይም ጉዳት እንደደረሰ መንግስትም የሚያውቀውና ይህን ለማስተካከል አንዳንድ አስፈላጊ የሆኑ እርምጃዎች ሲወሰዱ እንደነበሩ ነው ባለኝ መረጃ ከክልሉ ማለት ነው። በዜጎች ላይ የሚገለገሉበት መሰረተ ልማት ላይም ጉዳት ደርሷል የሚባለውም እኔ ባለኝ መረጃ የክልሉ መንግስት ይህንን ጉዳይ በማጣራት አስፈላጊውን ምላሽ እያደረገና ህዝቡንም ደግሞ ሰብስቦ እያወያየ ህዝቡን እያረጋጋ ወደ ስራቸው እንዲገቡ ደግሞ በእርሻም በእርባታም የሚተዳደሩ ሰዎች በመደበኛ ስራቸው ላይ እንዲሰማሩ እያደረገ እንዳለ ነው የሚሰማው ማለት ነው። ምናልባት እንግዲህ ይህንን በሰፊው ለማብራራት እየተደረጉ ያሉ ማጣራት ካለቀ በኋላ ለዚህ ተጠያቂ መሆን ያለባቸውም አሁንም ህግ የሚያዳላበት ምክንያት እንደሌለ ነው ማምነው። ተጠያቂ የሚሆኑበት ሁኔታ ይኖራል። አሁን ባለኝ መረጃ ግን የክልሉ መንግስት አስፈላጊውን እርምጃ እየወሰደ እንዳለና ጉዳት ለደረሰባቸውም ጥንቃቄ ያው አስፈላጊው ጥበቃ እንዲደረግላቸውና እንዲረጋጉ እያደረገ እንደሆነ ነው ማለት ነው። ምናልባት በህገ ወጥነት ከሰዎች ገንዘብ በመሰብሰብ በሰዎች ማዕከል ጥላቻ እየዘሩ ይሄ ችግር እንዲቀጥል የሚያደርጉ አካላት አሉ ስለሚባል እነሱም ደግሞ ገለልተኛ የሆነ ኮሚቴ ወይ ደግሞ አካል አጣርቶ በሚያቀርብበት ጊዜ ይሄን የሚያደርጉ ሰዎችም ተጠያቂ መሆኑበት ሁኔታ ይኖራል ማለት ነው። ስለዚህ እንደ መንግስት አንድ ነገር እናሳውቅ የምንፈልገው በየትኛውም አካባቢ የሚኖሩ ዜጎቻችን በደል እንደርስባቸው መንግስት አይፈልግም። ሰላምን ጸጥታን በማስከበር ሂደት ውስጥ በሚደረጉ ስህተቶች ደግሞ ስህተቶች እንዳይደረጉ እንዳይፈጸሙ ጥረት ይደረጋል። በሚፈጸሙበት ጊዜ ደግሞ ከገደብ ያለፈ ጥቃት እንደርስባቸው ከሆነ ስለደረሰባቸው እንዲሁ ተጠያቂ ሳይሆኑ ይቀራሉ ብሎ ዜጎቻችን ማመን የለባቸውም። እነሱም ለመብታቸው ስርዓቱን በዘረጋው መዋቅር ተጠቅሞ መብታቸውን ማስጠበቅ ይጠበቅባቸዋል ብዬ ነው የማምነው።
ዶክተር ነገሪ ሌንጮ ሙስና ላይ ነው ህዝቡ በጣም በብዛት ጥያቄ ላከልንና ከተለያዩ አካባቢዎች ደግሞ ለማካተት ሞክረናል። ከትግራይ ክልል ሀዱሽ ዘሚካኤል የላኩልን ጥያቄ ኢህአደግ ውስጤ በሙስና በኪራይ ሰብሳቢነትና በመልካም አስተዳደር ዝርክርክነት እንዲሁም ህዝብ የሰጠነን ኃላፊነት ለግል ጥቅም በመዋል ክፉኛ ህዝብ ተበድሏል ብሎ የህዝብን ጥያቄ በፍጥነት እመልሳለሁ በማለት በጥልቅ ተአድሶ አደርጋለሁ ሲል ቃል መግባቱ ይታወሳል። ግን እስካሁን አንድ ባለስልጣን በስነ ምግባር ብልሹነትም ሆነ በሙስና በማንኛውም ጉድለት ለህግ የቀረበ የለም። ለነዚህ ሁሉ ጉድለቶች ተጠያቂ ከሌለ ህዝብ እንዴት ነው መንግስት ላይ አመኔታ ሊኖረው የሚችለው? አሁን እየተተኩ ያሉ አዳዲስ አመራሮች ከነባሮቹ በፖለቲካ በስነ ምግባር ወይስ በትምህርት እንዴት ታይቶ ነው ስልጣን እየያዙ ያሉት ይላሉ። እስካሁን በስልጣን መከታ ሀብት ያከማቹ ግለሰቦች የተጠያቂነት እርምጃ ህብረተሰቡን የሚያረካ አይደለም። አሁን ለሚተኩ ምን ትምህርት ይሰጣል ብለው ጠይቀዋል አቶ ሀዱሽ ደሚካኤል ከትግራይ።
እሺ፣ አመሰግናለሁ። ጥያቄው ትግራይ አካባቢ የመጣ ቢሆንም በሀገር ደረጃ ያለውን ጉዳይ ለመዳሰስ የተነሳ ይመስለኛል። እንደምታውቀው መንግስት ሌላ አካል ሳይነግረው ያለውን ሁኔታ በመገምገም የመልካም አስተዳደር ችግር እንዳለ በመለየት በዚህ ላይ ለመስራት እቅድ አውጥቶ እንደ ካምፔን የምንለውን ወር ይዘግቶ ከአመት በፊት ስራ ሰራ እንደቆየ ይታወቃል። እንግዲህ ከሙስና ጋር በተያያዘ ትልልቅ የሚባሉ ግራንድ ኮራፕሽን፣ ሲቲ ኮራፕሽን በየቦታው በባህልም የተለመደ አገልግሎት ሰጠት ኢድማንቻ የሚጠይቁ ከገቢ መሰብሰብ እንዲሁም ደግሞ ከግዢ ከመሬት አስተዳደር አካባቢ የተለዩ በጣም ችግር ያለባቸው ቦታዎች ወይ ደግሞ እንደዚህ አይነት ችግር ያለባቸው ተለይቶ መንግስት ማስተካከያ እንዲደረግ ከምንጩ የሙስና መሰረት እንዲደርግ ፍረስ ያደርግ እንደነበረ በየጊዜው ሲገልጽ እንደቆየ እናቃለን። አሁንም ደግሞ ይሄ ጉዳይ አልተጠናቀቀም። በዚህ በታድሶ ውስጥ አንዱ ቅድሚያ ተሰጠው ለህዝብ ፈጣን ያለ አገልግሎት መሰጠት አለበት። ህዝብ እንዲሁ ለሚያገኘው አገልግሎት መብቱ ስለሆነ ነው እንጂ መክፈልና ወይ ደግሞ ለያሶ ማስከበር እንደሌለበት ታምኖበት እየሰራ እንደሆነ እናቃለን። ስለዚህ አሁን በዚህ ምክንያት ተገምግሞ የተነሱ ሰዎች እንዳሉ ግልጽ መሆን አለበት። በዚህ ምክንያት ተገምግሞ የተነሱ ሰዎች ደግሞ በሂደት ተጠያቂ ሆኖ ለህዝብም ይቀርባሉ። ለምሳሌ ማንሳት ይቻላል። ከእያንዳንዱ ከኦሮሚያ ክልል፣ ከአማራና ከትግራይ ክልል አሁን በቅርብ ያገኘኋቸው መረጃዎች እንደሚያሳዩት ህዝብን ሲበድሉ ወዲያና ወዲህ ሲያጉላሉ የነበሩ ኃላፊዎች ከኃላፊነታቸው እንዲነሱ ተደርጓል። በሂደት ደግሞ መንግስት ትክክለኛ መረጃ በመሰብሰብ ተጠያቂ የሚያደርግበት ሁኔታ ይኖራል ማለት ነው። ስለዚህ ይሄ በህዝብና በመንግስት መካከል መተማመን እንዳይኖር ለወደፊት ከሚያደርጋቸው አንዱ እንደሆነ መንግስትም ስለማያውቅ በዚህ ጉዳይ ላይ በጥንቃቄ የምሰራና ተጠያቂ መሆን ያለባቸው አካላት ተጠያቂ እንደሚሆኑ ታሪክም እንደሚያሳየው ማለት በጣም ከፍተኛ ባለስልጣን የሆኑ ሰዎች ተጠያቂ የሆኑበት ሁኔታ አለ። አሁንም በህግ በቁጥጥር ስር ያሉ አካላት እንዳሉ እናውቃለን። ስለዚህ ይሄንን የሚከታተሉ ወይ ደግሞ ቪኦኤን የሚከታተሉ ሰዎች ወይ ደግሞ ዜጎቻችን ማወቅ ያለባቸው መንግስት ከልቡ እየሰራ እንደሆነና ተጠያቂ የሆኑ መሆን ያለባቸው አካላት ተጠያቂ እንደሆኑ መተማመን መኖር እንዳለበት ነው ማለት ነው። እንግዲህ አድሶ ተጀመረ እንጂ አላለቀም። የተቀመጡ ወይ ደግሞ ኃላፊነት ሰጣቸው ሰዎችም ጊዜ ሊሰጣቸው ይገባል። ሁኔታዎች ሊመቻችላቸው ይገባል። ስለዚህ በስራቸው ነው መፈተን ያለባቸው። እንዴት ነው የተሾሙት ለሚባለው እንደምታውቀው ከፌደራል እስከ ክልል ድረስ መስፈር ተቀምጦላቸው አንደኛ የሚሰሩ ስራና ያላቸው እውቀትና ልምድ አፈጻጸማቸው የተሻለና የሚቀራረብ ሆኖ ስለተገኘ ለህዝብ ወገንተኛ ሆኖ ፈጣን አገልግሎት ይሰጣሉ ተብሎ ስለታመነ እንደሆነ በግልጽ መታወቅ አለበት ማለት ነው። ስለዚህ ውጤቱ ደግሞ በአንድ ወር ውስጥ ይታያል ብለን መጠበቅም እኔ ፌር አይመስለኝም። ስለዚህ ጊዜ ሰጥተን ማየት ይጠበቅብናል። ውጤት ለመጣ የሚችለው ደግሞ ውጤት የሚፈልግ ህዝብ ራሱ ተሳትፎ የራሱን መብት ማስከበር ሲችል ስለሆነ ሙስና መዋጋት ያለበት ባለስልጣኑ ብቻ ሳይሆን ዜጎቻችንም ህዝቡ በአጠቃላይ ስለሆነ የግልጽነት ባህል እንዲዳብር በማድረግ ሚዲያዎቻችን እንዲሁ መረጃ መቀበል ብቻ ሳይሆን ትክክለኛ ምርመራ በማድረግ ግልጽነት እንዲኖርና ተጠያቂ መሆን ያለበት ሰው ተጠያቂ እንዲሆን በትክክል ፓውዛቸውን ሊያበሩባቸው ይገባል። የሚዲያ ተቋማትም ደግሞ ለጋዜጠኞች ድጋፍ ማድረግ አለባቸው። አሁን የምንሰማቸው እኮ ቪኦኤም ጭምር ጥያቄ ነው የሚያቀርበው። ሙስና አለ፣ መንግስት እንደዚህ ቃል ገብቷል የሚል ጥያቄ ማቅረብ እንጂ ይሄንን በመመርመር በዚህ ውስጥ ተሳትፎ ያገኙትን ውጤት እያሳያቸውን አይደላቸው። በሀገር ውስጥ ያሉት ሚዲያዎችም የተወሰኑ ሚዲያዎች የምርመራ ጋዜጠኝነትን ሙከራ ያደርጋሉ። ነገር ግን ዜጋው በሚጠብቀው ደረጃ መርምሮ ኤክስፖዝ እያደረጉ ወይ ደግሞ እያጋለጡ አይደለም። መረጃቸውን የሚያገኙት ከሙስና ጋር የተያያዘ ብዙ ጊዜ ከጸረ ሙስና እንዲሁም ነው ወይ ደግሞ መንግስት በራሱ የደረሰበትን ነው ግቦቻችን እያደረሱ ነው ያሉ። የተወሰነ ሙከራ እንዳለ እናውቃለን። በተለያዩ ሚዲያዎች የህዝብ ሚዲያም የግል ሚዲያም የማደረጋቸው ማለት ነው። ስለዚህ ይሄንን አላደረጋቸውም። ሙስናና ክራይሰስ ሳቢነት እየተንሰራፋ ነው ማለት ብቻ አይደለም ከሚዲያ የምጠበቀው ማለት ነው። ሚዲያውም ኃላፊነት ስላለበት እኔም መስራት አለብኝ ብዬ የምለውና እኔ የሚመራው ተቋም ባልደረቦችም አብረን የምንሰራው ጉዳይ ትኩረት የምንሰጠው ጉዳይ በዚህ ላይ ነው እና ግልጽነት መረጃ በትክክል በሚገለጽበት ዓለም ማንም የፈለገውን ሊያደርግ ስለማይችል ለወደፊት ዜጎቻችንም ከኛ ጋር ከመሪዎቹ ጋር ተባብረው በመስራት ይሄንን ማስተካከልና ተጠያቂ መሆን ያለባቸው ተጠያቂ እንዲሆኑ ማድረግ ያስፈልጋል ማለት ነው።
ዶክተር ነገሪ ሌንጮ ወደኋላ አልመልሶትም። እስከ ቅርብ ጊዜ ድረስ ግን የውጪ ጋዜጠኞች ማህበር አባል የሆኑ የውጪ ጋዜጠኞች ጭምር ከአዲስ አበባ ውጪ ለመንቀሳቀስ ችግር እንዳላቸው፣ ከአዲስ አበባ ወጣ ባሉ ቁጥር ተይዘው በክልል እስር ቤት ውስጥ አንድ ሁለት ቀን ተይዘው እንደሚቀመጡ ነው የምንረዳው። ይሄንን ከብሉምበርግ ዘጋቢ ልምድ እርሶም ሳይረዱ አልቀሩም። ሌሎች ጋዜጠኞችም የሚሰሩበት ህዋ በጣም የሚያስፈራና አስቸጋሪ የሆነበት ነው። አሁን ግን ስለ አዲስ ምራፍ ነው የሚነግሩን ያሉትና ይሄንን አዲስ ምራፍ በመቀበል እንግዲህ ሌሎች ጋዜጠኞችም በሙያ ላይ ያሉ ሁሉ እንደዚሁ በትጋት ከርሶ መስሪያ ቤት ጋራ በመተባበር በአዲስ መንፈስ ስራ እንደሚጀምሩ ሁላችንም እንተማመናለን የኛም ጋዜጠኞች ጭምር ማለት ነው። እና ለሰጡኝ
በዚህ ላይ ይሁን እት ነገር ማለት ፈልጋለሁ አንዴ።
እሺ
የውጭ ጋዜጠኞችን ልክ ቢሮ ከተረከብኩ አንድ ሳምንት ውስጥ አግኝቻቸው አነጋግራቸዋለሁ። ሲያጋጥማቸው የነበረውን በተለይ ወደ ክልል ሲሄዱ ከኔ ጋርም ተነጋግረንበት ይሄ ጉዳይ መፈታት እንዳለበት እየሰራንበት ስለሆነ ይሄ ትልቅ ችግር ሆኖ ይቀጥላል ማለት አይደለም። መንግስት ፈቃድ ሰጥቷቸው እንዲሰሩ ሲያደርግ እንግዲህ ቅድም እንደገለጽኩት 68 ተቋማት የውጭ ተቋማት 137 ጋዜጠኞችን በኮረስፖንደንትነት ኢትዮጵያ ውስጥ እንዲሰሩ ፈቃድ ተሰጥቷቸው እየሰሩ ነው ማለት ሁኔታው ባይመች እኮ ሲቶ ይመለሱ ነበር ማለት ነው። ስራቸውን እየሰሩ ነገር ግን አንዳንድ ጊዜ ችግር ስለሚያጋጥማቸው ይሄ የግንዛቤ ማስጨበጫ ስራ በመስራት መረጃ መስጠት የኢትዮጵያን ፍላጎት ማስከበር እንጂ መጉዳት እንዳልሆነ መረጃ የሚያደራጁ የህዝብ ግንኙነት ሰራተኞች በክልል ላይም በፌደራል ላይ ያሉ ይሄ የግንዛቤ ማስጨበጫ ስራዎች ይሰራሉ። ኢትዮጵያ ብዙ መልካም የሆኑ ነገሮችን ከዓለም ጋር ሼር ማድረግ የምትፈልጋቸው አሉ። እነዚህ ሰዎች የኢትዮጵያን ፍላጎት እንደሚጎዱ ብናምንበት ጥቃት ለማይሰጣቸው ችግሮቹን ተቀብለን የምናስተካክልና ምናልባት ደግሞ ከዚህ በተሻለ ሁኔታ እንሰሩበት ሁኔታ ይመቻቻል ማለት ነው።
በጣም ነው የማመሰግነው። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአድማጮቻችን ጥያቄ ሰፊ ጊዜ ወስደው መልስ ስለሰጡ በአድማጮቼ ስም አመሰግናለሁ።
እኔም ስለተሰጠኝ ድል አመሰግናለሁ።
እሺ ዜር ስትል